ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከትላንት በስቲያ ከጅቡቲ የባህር ወሽመጥ በመነሳት የአደን ባህር በማቋረጥ ላይ ሳሉ ከልክ በላይ የተጨነቁባቸው ሁለት ጀልባዎች ተገልብጠው ከ50 በላይ ሰዎች ካለቁበት አደጋ የተረፉ ካሉ ለመፈለግ የተሰማሩ አሳሽ ቡድኖች ዛሬም የነፍስ አድን ፍለጋቸውን ቀጥለው ውለዋል። ሙሉ ዘገባው በዕለት አብይ ርዕስ ይቀርባል።
እስካሁን ባለው እንግዲህ የሞተው ቁጥር ወደ 10 ሰው ያህል ደርሷል። ከዛ በላይ የቆሰሉት አሉ፣ ወደ አማን ሆስፒታል ሄዱ አሉ። አሁን ያለው ነባራዊ ሁኔታ የተቃጠሉ ቤቶች በአዲስ ዓለም አካባቢ ከ60 በላይ ናቸው።
በቴፒ ስለተቀሰቀሰ ግጭት የከተማይቱ ነዋሪ የሆኑት አቶ መንገሻ አዲሱ የተባሉ ለአሜሪካ ድምፅ ከተናገሩት የተወሰደ ነው። የዚህንም ዝርዝር ይዘናል፣ በዜና መጽሔት ክፍለ ጊዜ ይቀርባል።
አሁን ርዕሰ ዜናው እናሰማለን። የኢትዮጵያ አቃቢያነ ሕግ በቀድሞ የሶማሌ ክልል ፕሬዚደንትና በ46 ሌሎች ሰዎች ላይ ባለፈው ዓመት በክልሉ ዘር ተኮር ግጭት ተቀስቅሷል የሚል ክስ ትላንት መስርተዋል ሲል ሮይተርስ የዜና አገልግሎት ዘግቧል። የሱዳን ፕሬዚደንት ዑመር አልባሽር ለአንድ ዓመት ያህል ተዘግቶ የቆየው ከኤርትራ ጋር የሚዋሰነው ድንበር እንደሚከፈት ዛሬ አስታውቀዋል ሲል ሮይተርስ የዜና አገልግሎት ዘግቧል።
ሐሙስ ጥር 23 2011 ዓ.ም ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችንና ሳምንታዊውን ቅንብሮች፣ ባህልና ማህበረሰብ፣ የተፈጥሮ አካባቢን አክለን የምሽቱ አስተናጋጆች አሉላ ከበደና
አዳነች ፍስሐዬንን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ 4 ሰዓት አብረናችሁ እናመሻለን። አሁን ግን የዕለቱን ዜና እናሰማለን። የኢትዮጵያ አቃቢያነ ሕግ በቀድሞው የሶማሌ ክልል ፕሬዚደንትና በ46 ሌሎች ሰዎች ላይ ባለፈው ዓመት በክልሉ ዘር ተኮር ግጭት ቀስቅሰዋል የሚል ክስ ትላንት መስርቷል ሲል ሮይተርስ የዜና አገልግሎት ዘግቧል። በሶማሌ ክልል ፕሬዚዳንትነት ከ10 ዓመት በላይ ያገለገሉት አብዲ መሐመድ ዑመር የታሰሩት ባለፈው ነሐሴ ወር እንደነበር የሚታወስ ነው። የአብዲ መሐመድ ዑመር አስተዳደር አማጽያንን ይታገል በነበረበት ወቅትም ሆነ ከዚያ በኋላ ሰቆቃን ያካተቱ በደሎች ሲፈጽም ቆይቷል በማለት የሰብአዊ መብት ተሟጋች ቡድኖች ይነቅፉ እንደነበር የሮይተርስ ዘገባ ጠቅሷል።
የሱዳኑ ፕሬዚዳንት ዑመር አልባሽር ለአንድ ዓመት ያህል ተዘግቶ የቆየው ከኤርትራ ጋር አገራቸውን የሚያዋስነው ድንበር እንደሚከፈት ዛሬ አስታውቀዋል ሲል ሮይተርስ የዜና አገልግሎት ዘገበ። ሱዳን ባለፈው ዓመት ጥር ወር ላይ ድንበሩን የዘጋችው የመሳሪያና የምግብ ህገወጥ ዝውውሮችን ለመግታት በሚል በከሰላና በሰሜን ኮርዱፋን ክልሎች አስቸኳይ ጊዜ አዋጅ ካወጀች በኋላ ነበር። እዚህ ከሰላ ላይ ሆኜ ከኤርትራ ጋር የሚዋሰነውን ድንበር እንደሚከፈት አስታውቃለሁ፣ ምክንያቱም ወንድሞቻችንና ህዝባችን ናቸውና ፖለቲካ ሊለያየን አይገባም ሲሉ በቴሌቪዥን በተላለፈ ንግግራቸው አስታውቀዋል። አልባሽር ከሰላ ላይ ንግግር ባሰሙበት ወቅት በአገዛዛቸው ላይ ተቃውሞ እንዲነሳ ጥሪ የሚያደርገውን የሱዳን ባለሙያዎች ማህበር ዛሬ በብዙ የሱዳን ከተማዎች የተቃውሞ ሰልፍ እንዲካሄድ ቀስቅሷል። ሱዳን ካለፈው ነሐሴ ወር አንስቶ ከሞላ ጎደል በየቀኑ በተቃውሞ ስትናጥ ቆይታለች። በተከተሉትም ግጭቶች እስካሁን በታወቀው 45 ሰዎች መገደላቸውን የሰብአዊ መብት ቡድኖች ገልጠዋል። መንግስት ግን የሟቾቹን ቁጥር 30 ያደርጋቸዋል። አልባሽር በበኩላቸው ስለ ተቃውሞው ከሰላ ላይ ባደሰሙን ንግግር ፕሬዝዳንትን የመለወጡ ጉዳይ በፌስቡክና በዋትሳፕ በኩል ሳይሆን በምርጫ ሳጥን ውስጥ ነው ሲሉ ምላሽ ሰጥተዋል። በአገሪቱ ህዝብ ፊት ቆመን የምንሰጠው ቃልና ቁርጠኝነትም ይህ ነው ብለዋል። ሰፊው የሱዳን ህዝብ ውሳኔው ያንተ ነው ሲሉ ማስገንዘባቸውን ሮይተርስ ዘግቧል።
የቬኔዙዌላ የተቃውሞ መሪ ዋን ጊዮዶ የሀገሪቱን ፕሬዚደንት ኒኮላስ ማዱሮን ከስልጣን አስወግደው በደቡባዊቷ አሜሪካ ሀገር ዲሞክራሲ ለማስፈን በሚደረገው ጥረት ዓለም አቀፍ ማህበረሰብ እንዲደግፈኝ ጥሪ ያደርጋሉ ብለዋል። ተቃዋሚዎች የሚበዙበት ብሔራዊ ሸንጎ መሪ የሆኑት ጊዮዶ ባለፈው ሳምንት የሀገሪቱ ጊዜያዊ ፕሬዚደንት ነኝ በማለት ራሳቸውን ሰይመዋል። የሚመሩት ብሔራዊ ሸንጎ ባለፈው ግንቦት ወር በተካሄደው ምርጫ አብዛኞቹ ተወዳዳሪዎች ከመሳተፍ ተቆጥበዋል ወይም እንዳይሳተፉ ተከልክለዋል። ስለሆነም የማዱሮ መመረጥ ህጋዊነት የለውም ይላል። ዩናይትድ ስቴትስ ጊዮዶን በቬኔዙዌላ ጊዜያዊ ፕሬዝዳንትነት ወቅና ሰጥታለች። ዛሬ በኒውዮርክ ታይምስ ጋዜጣ ላይ የወጣ የጊዮዶ አስተያየት ከ50 በላይ የሚሆኑ ሀገሮች በጊዜያዊ ፕሬዝዳንትነት ወቅና ሰጥተውኛል ወይም ብሔራዊ ሸንጎ የሀገሪቱ ህጋዊ ባለስልጣን ነው ብለዋል በማለት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ሰብአዊ እርዳታ እንዲያቀርቡላቸው ጥሪ አድርገዋል። አምባሳደሮችን የመሰየም እንዲሁም በውጭ ሀገራት ያሉት ብሔራዊ ንብረቶችን የማፈላለግና የማስመለስ ሂደት መጀመራቸውን ጠቁመዋል።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከሜክሲኮ ድንበር ጋር በሚያዋስነው አቅራቢያ የአጥር ግንብ ለመገንባት ያላቸውን ቁርጠኝነት ዛሬ በአዲስ መልክ አጠናክረዋል። የሀገሪቱ ምክር ቤት ላሰቡት የግንብ አጥር የሚሆን በጀት ባይመድብላቸውም እንኳን በሆነው መንገድ ይገነባል ነው ያሉት። ትራምፕ በትዊተር አማካኝነት አከታትለው ባስተላለፏቸው መልእክቶች በምክር ቤቶቹ ኮሚቴ ለድንበር ጸጥታ ገንዘብ ለመመደብ ጥረት የሚያደርጉትን የፓርቲያቸውን ሪፐብሊካን አባላት ጊዜያቸውን እያጠፉ ነው፣ ምክንያቱም ከላቲን አሜሪካ ፈልሶ የሚመጡት ብዛት ያላቸው ፈላሾች ወደ ደቡብ ዩናይትድ ስቴትስ እየጎረፉ መሆናቸውን የሚያሳይ ማስረጃ ያለ ቢሆንም ዲሞክራቶች ግን አስፈላጊ ለሆነው የግንብ አጥር በጀት አይመድቡም ብለዋል። ሆኖም አታስቡ፣ ግንቡ እንደሆነ እየተገነባ ነው፣ ብዙም እርዳታ አልጠብቅም ሲሉ ሪፐብሊካውያን አባላቶቻቸውን አጽናንተዋል።
በመጨረሻም አዲሱ የማሌዥያ ንጉስ ዛሬ በተደረገው የንግስና ስነ ስርዓት በትረ ስልጣኑን በኦፊሴል ተረክበዋል። ሱልጣን አብዱላሂ ሱልጣን አህመድ ሻህ ኳላላምፑር በሚገኘው ብሔራዊ ቤተ መንግስት 16ኛው የሀገሪቱ ንጉስ ሆነው ተሰይመዋል። የንግስናው ስነ ስርዓት በቴሌቪዥን ታይቷል። ጠቅላይ ሚኒስትር መሐቲር መሐመድ በስነ ስርዓቱ ከተገኙት ባለስልጣኖች መካከል ነበሩ። የ59 ዓመት ዕድሜው ሱልጣን አብዱላህ ሱልጣን መሐመድን ተክተው ነው የተሰየሙት። ሱልጣን መሐመድ ስልጣን ላይ የቆዩት ለሁለት ዓመታት ላልሞላ ጊዜ ቢሆንም እንደ አውሮፓ አቆጣጠር ጥር 6 ቀን ሳይታሰብ ከስልጣን ተሰናበቱ። ከስልጣን የተሰናበቱት ለሳምንታት ያህል የሕክምና ፈቃድ ከወሰዱ በኋላ ነው። ከዚያም አንዲት በውበቷ የምትደነቅ ወጣት ሩሲያዊትን አግብተዋል የሚል ጭምጭምታ ሲሰማ ቆይቷል። ሙስሊሞች የሚበዙባት ማሌዥያ እንደ አውሮፓ አቆጣጠር በ1957 ዓ.ም ከብሪታንያ ቅኝ አገዛዝ ነጻ ከወጣችበት ጊዜ አንስቶ ንጉሷ ከስልጣን ሲሰናበት ሱልጣን መሐመድ የመጀመሪያው ናቸው። አድማጮች፣ የምሽቱ ዜናችን እዚህ ላይ አብቅቷል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ከስርጭት መሐንዲሱ ኔልሰን ኖፔዝ እና ከአቀናባሪያችን ብርሃን ኃይሉ ጋር አስተናጋጆቻችሁ አሉ አከበደና
አዳነች ፍስሐዬ ነን። መደበኛው ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ
ከትላንት በስቲያ የአደንን ባህር በማቋረጥ ላይ ሳሉ ከልክ በላይ የታጨቁባቸው ሁለት ጀልባዎች ተገልብጠው ከ50 ሰዎች በላይ ካለቁበት አደጋ የተረፉትን ለመፈለግ የተሰማሩ አሳሽ ቡድኖች ዛሬም የነፍስ አድን ፍለጋውን ቀጥለው ውለዋል። ከሞቱት ውስጥ ኢትዮጵያውያን መኖራቸው ስለተረጋገጠ ሁኔታውን ለማጣራት ጅቡቲ የሚገኘው የኢትዮጵያ ኤምባሲ የሚስዮን ሰራተኞች ወደ ስፍራው መላኩ ታውቋል። ከአደጋው የተረፉት ኦቦክ በተባለች ቦታ በሚገኝ የዓለም አቀፉ የስደት ድርጅት IOM መጠለያ ውስጥ መሆናቸውም ተገልጧል። ሲሆን ግርማ ተጨማሪ ዝርዝር ይዛለች።
ስደተኞችንና ፍልሰተኞችን ያሳፈሩ ሁለት ጀልባዎች ማክሰኞ ዕለት ከጅቡቲ ተነስተው ወደ የመን ለማቋረጥ እየተጓዙ እንደነበረ እየወጡ ያሉ መረጃዎች ያሳያሉ። ነገር ግን ያሰቡበት ሳይደርሱ ጀልባዎቹ በመገልበጣቸው እስካሁን የ52 ሰው አስክሬን መገኘቱን ዓለም አቀፉ የስደተኞች ድርጅት IOM ይፋ ያደረገው መረጃ አረጋግጧል። የአሜሪካ ድምጽ ዘጋቢ ማይክል ብራውን ያጠናቀረው ዘገባ እንደሚያሳየው ደግሞ ከዚህ አደጋ በህይወት ተርፈው የተገኙት 16 ሰዎች ብቻ ሲሆኑ በአስሮች የሚቆጠሩ ደብዛቸው እስካሁን አልተገኘም። ሁለቱ ጀልባዎች ላይ ወደ የመን ለማቋረጥ ተሳፍረው የነበሩት ሰዎች 130 ይደርሱ እንደነበረ ዓለም አቀፉ የፍልሰት ድርጅት IOM የተረፉትን ፍልሰተኞች የሰጡት ቃል ጠቅሶ አመልክቷል። ጀልባዎቹ የተገለበጡት ከጅቡቲ 400 ኪሎ ሜትር ርቀት ላይ በመትገኘው ኦቦክ የተሰኘች ቦታ አቅራቢያ ላይ በመሆኑ ካደጋው የተረፉት በዚች ኦቦክ ከተማ በሚገኘው የIOM መጠለያ ጣቢያ ውስጥ እንደሚገኙ ታውቋል። በጀልባዎቹ ላይ ቁጥራቸው እስካሁን ያልተጣራ ኢትዮጵያውያን መኖራቸው በመረጋገጡ ጅቡቲ የሚገኘው የኢትዮጵያ ኤምባሲ የልዑካን ቡድን ወደ ስፍራው መላኩን ለማረጋገጥ ይችላል። አስክሬናቸው የተገኘው ተሰዳጆች ቀብራቸው እዛው መፈጸሙን ማንነታቸውን የመለየት ስራም እየተሰራ መሆኑን ከስፍራው መረጃ አግኝተናል። አሳሾቹ ደብዛቸው እስካሁን ያልተገኘውን ስደተኞች ለማግኘት እስከ ማምሻው ድረስ ፍለጋ ላይ መሆናቸውን የኢትዮጵያውያኑ የልዑካን ቡድንም እዛው በስፍራው እንደሚገኙ ያገኘነው መረጃ ይጠቁማል። በስፍራው ከሚገኙት የኢትዮጵያ ኤምባሲ ሰራተኞች መረጃ ለማግኘት ጥረት አድርገን ኢትዮጵያውያኑ ከየት እንደተነሱ የሞቱት ምን ያህል እንደሆኑ የተረፉትን በተመለከተ ገና ከጅቡቲ መንግስትና ፖሊስ ጋር ተቀናጅተው በመስራት ላይ መሆናቸውን ገልጸው ዝርዝሩን በውጭ ጉዳይ መስሪያ ቤት በኩል እንድናገኝ ጥቆማ ሰጥተውናል። ከተረፉት መካከል አንዱ ሊድ መሐመድ ባዳል እንደሚለው አንዱ አሸጋጋሪ ሰው ያገኘው ከታጁራ ተነስቶ በእግሩ ኦቦክ የሚባለው ቦታ ከደረሰ በኋላ ነው።
መርካቶ ጆራን ከልዌዩ ኦቦክ ባንካላይ ኦቦክ ቦ ይጋቃደኒን ዲላሊ
ከዚያም አሸጋጋሪው ከሌሎች ፍልሰተኞች ጋር ቀላቅሎ ወደ ባህሩ ዳርቻ እንደወሰዳቸውና ጀልባይቱ ላይ እንደተሳፈሩ ተናግሯል። እርሱ በወጣባት አንዲት ጀልባ ላይ ብቻ 85 ሰው እንደነበርም ገልጿል። በባህሩ ላይ ለጥቂት ደቂቃዎች ከተጓዙ በኋላ የጀልባይቱ ሞተር መበላሸቱንና ይቀዝፋት የነበረው ሰው ዘሎ መውጣቱን ከዚያም ጀልባይቱ መገልበጧን ይተርካል። መሐመድ በወቅቱ በነበሩት ከባድ ንፋስና ዝናብ ምክንያት ያለልክ ተጨናንቀው የነበሩት ጀልባዎች መገልበጣቸውን ደግሞ IOM የተረፉት ፍልሰተኞች የሰጡትን ቃል ጠቅሶ ጠቁሟል። በከበርቲዎቹ የአረቢያ ልሳነ ምድር ሀገሮች ስራና የተሻለ ህይወት ፍለጋ በሁከትና በችግር ስትታመስ ከኖረችው ምስራቅ አፍሪካ አካባቢ በየአመቱ በሺዎች የሚቆጠሩ ፍልሰተኞች በአብኤል ወደብን እየተሻገሩ ጦር ወደሚያመሳት የመን የሚገቡ ሲሆን ከመካከላቸው የሚበዙት ኢትዮጵያውያን ወጣቶች መሆናቸውን ያለም አቀፎቹን ተቋማት አሃዝ በዋቢ የሚቆጥሩ ዘገባዎች ይናገራሉ። ይህ አሳዛኝ አጋጣሚ ብለዋል IOM የጅቡቲ ቢሮ ኃላፊ ላሊኒ ቪራሳሚ ለአጃንስ ፍራንስ ፕሬስ በሰጡት ቃል። እነዚያ ምስኪን ፍልሰተኞች የተሻለ ህይወት ፍለጋ እየተነሱ የሚዘፈቁበት አደጋ ነው ብለዋል። በሌላ በኩል የአሜሪካ ድምጽ በቅርብ ጊዜ ባጠናቀረው ዘገባ በጦርነት እየታመሰች ያለችው የመን ውስጥ እጅግ በከፋ ችግር ላይ እንደሚገኙ የገለጹ ኢትዮጵያውያን ስደተኞችና ፍልሰተኞች ወደ ሀገራቸው ለመመለስ ከተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር UNHCR ፍቃድ አለማግኘታቸውን በማማረር ተናግረው ነበር። በወቅቱ በኢትዮጵያ ዓለም አቀፍ የፍልሰተኞች ድርጅት IOM የህዝብ ግንኙነት ኃላፊ አቶ አለማየሁ ሰይፈስላሴ ስለ ጉዳዩ ጠይቀናቸው ነበር። ኢትዮጵያውያኑ ከየመን ወደ ኢትዮጵያ ለመመለስ የሚጠይቁትን ያህል ከኢትዮጵያ ወደ የመን ለመሄድም ጉዞ የጀመሩ ብዙ እንዳሉ ገልጸውልን ነበር።
መሄዱ የሚቆም ነገር አይደለም። እንደውም በጣም በሚያሳዝን ሁኔታ ከፍተኛ የሆነ የደላላዎች ውስዋስ እና ድንገና ብዙ ሰዎች ወደዛ እንዲሄዱ እንደውም ይቀሰቀሳሉ። የሚያሳዝነው ጦርነትም ሲከሰት አሁን ቦርደሩ ላይ ክትትል የለም፣ ስለዚህ ነፃ ነው ብሎ ደላሎቹም ያንን እንደመጠቀሚያ ያደርጉታል። ሳውዲም ሰዎች በብዛት አባራለች። ባለፈው አመት ብቻ የተባረሩና የተመለሱ ሰዎች ድምር ወደ 200,000 ያልፋል። ስለዚህ ይሄ ሁሉ እየተከሰተም ስራ አሁን በሽ ይገኛል ምናምን እያለ ደላላው ለመጠቀሚያ ያደርጓቸዋል እነዚህ ሰዎች። እና ጊዜም ይሄንን አይነት ምክርና ቅስቀሳ ሲደረግ ሰዎች በማመዛዘን ሁኔታውን በማየት መወሰን ይገባቸዋል ነው እንግዲህ የምንለው።
አድማጮች፣ በዚህ አሁን በተፈጠረው አደጋ የሞቱትና የተረፉት ኢትዮጵያውያን ቁጥር ምን ያህል እንደሆነና ተጨማሪ መረጃ ለማግኘት ወደ ውጭ ጉዳይ ሚኒስቴር መስሪያ ቤት ቃል አቀባይ አቶ ነቢያት ጌታቸውን በእጅ ስልካቸው ላይ ለማግኘት ጥረት አድርገን ነበር። ስልካቸው ስለማይሰራ ልናገኛቸው አልቻልንም። እንዳገኘናቸው ተጨማሪ መረጃዎችን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ጽዮንን ለዘገባው እናመሰግናለን። በቴፒ ከተማ እንደገና በተቀሰቀሰ ግጭት ዛሬ 10 ሰዎች መገደላቸውን የከተማው ነዋሪዎች ተናገሩ። በሌላ በኩል የከተማው ፍትህና ጸጥታ አስተዳደር አምስት ሰዎች መሞታቸውንና ቁጥራቸው ያልታወቁ በርካታ ሲቪሎች መቁሰላቸውን ተናግሯል። የግጭቱ መንስኤ ከስልጣንና ራስን በራስ ከማስተዳደር ጋር የተያዘ የማንነት ጥያቄ ነው ተብሏል። ከዚህ በፊት የጸጥታ ችግር በፈጠሩ ግለሰቦች ላይ እርምጃ አለመውሰድና የህግ የበላይነት አለማስከበር ግጭቱ ዳግም እንዲቀሰቀስ አድርጓል ነው የተባለው። በከተማው አሁንም ውጥረት እንዳለና ቶክስ እንደሚሰማ የከተማይቱ ነዋሪዎች ተናግረዋል። ናኮር መልካ ከቦታው የላከው ዘገባ ዝርዝሩን ይዟል።
በቴፒ ከተማ ሰሞኑን አለመረጋጋትና ሁከት እንደገና ተፈጥሮ ዛሬ በቴፒ ከተማ ጥይት ሲተኮስ ውሏል። ቁጥራቸው የበዛ ሰዎች መገደላቸውንና መቁሰላቸውን ነው የከተማ ነዋሪ አቶ መንገሻ አድሱ የተናገረው።
እስካሁን ባለው እንግዲህ የሞተው ቁጥር ወደ 10 ሰው ያህል ደርሷል። ከዛ በላይ የቆሰሉት አሉ፣ ወደ አማን ሆስፒታል ሄዱ አሉ። አሁን ያለው ነባራዊ ሁኔታ የተቃጠሉ ቤቶች በአዲስ ዓለም አካባቢ ከ60 በላይ ናቸው። ከተማ ውስጥ ወደ 10 የሚሆኑ የተቃጠሉ ቤቶች አሉ። እነዚህ ቤቶች የተቃጠሉበት ሂደቶች ሁሉ በጣም አስቸጋሪ በሆኑ መልኩ ላይ ነው።
ሰዎች የሞቱት በኢትዮጵያ ከተማና በአቅራቢያው ከሚገኙ ቀበሌያት ሲሆን በርካታ ቤቶችም ተቃጥሏል ብለዋል። በሌላ በኩል የኢትዮጵያ ከተማ ፍትህና ጸጥታ አስተዳደር ኃላፊ አቶ ተስፋዬ አለሙ አንድ የፖሊስ አባል ጨምሮ አምስት ሰዎች መገደላቸውና ቁጥራቸው በውል ያልታወቁ በርካታ ሲቪሎች ቆስለው ሆስፒታል መግባታቸውን ነግረውናል።
ዞን ፖሊስ የሚባል ህብረተሰቡ ጋር ያልተግባባ የዞን መዋቅር አለ ቴፒ ከተማ ላይ። እሱ ነው በቃ ከሰራዊት ውስጥ ለውስጥ በመሆን እርምጃ እየወሰደ ሰዎችን ህይወት እያጠፋለን።
የሟቾችና ጉዳተኞችን ሁኔታ ለማጣራት ወደ ቴፒ ከተማ አንደኛ ደረጃ ሆስፒታል ደውለን የተጣራ መረጃ እንደሌላቸውና ጉዳዩ ከባድ መሆኑን ገልጸውልናል። የጸጥታ ችግር የተቆሰቆሰው ትላንት ከማሻ ወደ ቴፒ ከተማ በሁለት የህዝብ ማመላለሻ ተሽከርካሪዎች ተሳፍረው የመጡ ሰዎችን ተከትሎ መሆኑን የተናገሩት የከተማ ነዋሪ አቶ ታምራት ዮሐንስ የቴፒ ከተማ የጸጥታ ችግር እንዳይፈታ አደረጉ ያሏቸውን ምክንያቶች ይናገራሉ።
በጣም ውስብስብ ያደረጉት ነገሮች አንደኛ የአንድ ብሔር ከአንድ ብሔርም የአንድ ጎሳ የስልጣን የበላይነት መኖሩ አንደኛ ነው። ሁለተኛው ደግሞ በዛ አካባቢ ላይ ጥቅማቸውን ለማስጠበቅ የሚሯሯጡ አመራሮችና በአመራሮች ልዩ ጥቅም እያገኙ ያሉ ባለሀብቶች አሉ። እዛ አካባቢ ላይ ባለሀብቶቹና አመራሮቹ በጋራ ያደራጇቸው በጣም ከፍተኛ የሆነ ቁጥር ያላቸው ኃይሎች አሉ። ጫካ ውስጥ ትናንትና የመጡት አይነቶቹ ማለት ነው 99.9% የሚይዘው የሸካ ብሔረሰብ ነው። ይሄ በአሁኑ በፌዴራሊዝም ስርዓት አግባብነት የጎደለው ነው የሚል ጥያቄ ነው ህብረተሰቡ እያነሳ ያለው። ክልሉ የሚሸፍነው የተነካካበት ነገር ስላለ ነው እንጂ ምንም ነገር ባይኖር የቴፒ ጉዳይ እኮ የሆነ እጅ ውስጥ የገባቸው ትንሽ ይል እሾክ ንቅል አድርጎን የማውጣት ያህል በጣም ቀላል ነገር ነው።
የክልሉ መንግስት የማዋቀር ጥያቄ በይደር ማቆይቱ ነው ችግሩ ዳግም እንዳዲስ እንዲፈጠር ያደረገው ያሉት አቶ ታምራት የጸቡ መንስኤ የብሔረሰብ ጥላቻ አይደለም ይላሉ። በሌላ በኩል ስማቸውን እንዲገለጽ ያልፈለጉ አስተያየት ሰጪ የግጭቱ መንስኤ ከስልጣንና ራስን በራስ ከማስተዳደር ጋር የተያያዘ የማንነት ይዘት ያለው ግጭት ነው ብሏል።
ይህኛውን ጸጥታ ችግር ለየት የሚያደርገው ግን ብሔር ተኮር የሆነ ጥቃት ያለበት መሆኑ ነው። አንደኛ ሐምሌ 27 2010 ዓ.ም ጀምሮ ስቲል ናው ከፍተኛ ችግር ውስጥ ነበረ ዞኑ የነበረ።
ችግሩን ለፌደራል መንግስት ጭምር ያሳውቅን ቢሆንም ይህ ነው የሚባል መፍትሄ እንዳልተገኘ ነው የተናገሩት። ዜጎች በከፍተኛ ሁኔታ የተጎዱ መሆኑን ተናግረው መንግስት ቶሎ እንዲደርስላቸውም ተማጥነዋል። አቶ ስራውት አየነው በበኩላቸው ህገ ወጦች ስርዓት እንዲይዙ አለማድረግና የህግ በላይነት ማስከበር አለመቻል የዜጎች ህይወት ዛሬም እንዲቀጠፍ ምክንያት መሆኑን ተናግሯል። ከበፊቱ በተጠናከረ ሁኔታ ንብረት የማውደም የሰው ህይወት ማጥፋትና የወንብድና ወንጀል የተፈጸመ መሆኑን ገልጸዋል።
የጸጥታ አካል ስራ ይህን ስራ አልሰራ ይህን ያለመሰራቱ ደግሞ ለነዛ በጨለማ ለተደራጁ ህገ ወጦች ወንበዴዎች አቅም እየሆነ የበለጠ እየተደራጁ አሁን ጭራሽ መንግስትም ህዝብ ላይ ዘመቻ እያካሄዱ ስለዚህ ነገሩን ያወሳሰበው አሁን በዚህ ሰዓት ህዝብን እየመራ ያለው መንግስትም ድርጅትም በኩል ያለው ሚና የማነሱ ጉዳይ ነው ብዬ ነው በግል የሚወስድ።
የክልሉ መንግስትና የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን የሚባል ድርጅት ኃላፊነታቸውን ባለመወጣታቸው የተፈጠረ ችግር ነው ይላሉ። የጸጥታ ኃይሉ የህዝቡን ደህንነት መጠበቅ አልቻለም ሲሉም ከሰዋል።
በተለያዩ ጥቃቅን ስራዎች ላይ የተለያዩ ቦታ ላይ ሄደው ስራ ሲሰሩ ይታያሉ። ወደዚህ አካባቢ ላይ ሁለተኛ ዜጋ አድርገው ነው መሰለኝ ደቡብ ሱዳን አድርገው እንደሚቆጥሩን ነው የምንረዳውና ቢደረስልን ጥሩ ነው።
ቪኦኤ ያነጋገራቸው አስተያየት ሰጪዎች የአካባቢው ህዝብ በመካከሉ ያለውን ልዩነት በመቶ በሰላም የሚኖርበት ሁኔታ እንዲፈጠር በአጽንኦት ጠይቋል። ከዚህ በፊት ሰላም ለማውረድ በተደረገው ጥረት የከተማው ነዋሪዎች አንጻራዊ የሚሉት ሰላም ለአንድ ወር ሰፍኖ ነበር። በከተማው የሚገኘው ዩኒቨርሲቲ ጨምሮ ለአራት ወራት ተዘግቶ የነበረው የመንግስት ተቋማትም ተከፍተው አገልግሎት መስጠት ጀምሯል። ከተማው በነበረው ግጭት 13 ሰዎች መሞታቸውና ከ6200 በላይ ዜጎች መፈናቀላቸው ይታወሳል። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስን እናመሰግናለን አርማጮች ተከታዩ ዘገባ ስለ ለውጥ መናገር ለውጥን መጀመር መለወጥ አይደለም ሲሉ በኢትዮጵያ የአውሮፓ ህብረት አምባሳደር የተናገሩትን ይመለከታል የሰብአዊ መብቶች አያያዝ ቤትም ስፍራና ጊዜም ቢሆን ህብረቱ ለሚያደርጋቸው ግንኙነቶች መሰረት እንደሆነም አስታውቀዋል መጪው ሀገር አቀፍ ምርጫ የኢትዮጵያ ዲሞክራሲ ጉዞ መፈተኛ እንደሚሆንም ህብረቱ ገልጧል መለስካቸው አማሃ ዝርዝሩን ይዟል
በኢትዮጵያ የአውሮፓ ህብረት አምባሳደር ዮሐን ቦርግስታም ለቪኦኤ በሰጡት ቃለ ምልልስ በኢትዮጵያ ዲሞክራሲያዊ ሂደትና በተለይም በሰብአዊ መብቶች አያያዝ የሚታዩ ለውጦች አስገራሚ መሆናቸውን ገለጹ። በሰው ልጆች መብቶች አያያዝ ላይ በሀገሪቱ ስለሚታየው ሁኔታ በሰፊው አብራርተዋል። አምባሳደር ዮሐን ቦርግስታም ዛሬ በኢትዮጵያ ውስጥ እየተከናወኑ በሚገኙት ለውጦች ሁላችንም አዎንታዊ መደነቅና መደመም አድሮብናል ይላሉ። በተለይም ጠቅላይ ሚኒስትር አብይ አህመድ ባለፈው አመት ሀገሪቱን በጠቅላይ ሚኒስትርነት ለመምራት ቃለ መሐላ ከፈጸሙ በኋላ በሺዎች የሚቆጠሩ የፖለቲካ እስረኞች መፈታታቸውን በስደት ይገኙ የነበሩ የፖለቲካ ድርጅቶች በይፋ ወደ ሀገራቸው ተመልሰው ስራቸውን እንዲሰሩ መደረጉን በግልጽ ይታያል ያሉትን የፖለቲካ ምህዳሩን መስፋት በማስታወስ የተጀመረውን ለውጥ አድንቀዋል። አምባሳደሩ አክለው የዚህ ሂደት ዋና ቁም ነገር የተወሰኑትን እርምጃዎች ዘላቂነትና ለውጡ ወደማይቀለበስበት ደረጃ መድረሱን ማረጋገጥ መሆኑን አስምረውበታል። ይህ ረጅም ጊዜ የሚወስድና የሩቅ ግብ ጭምር እንደሆነ አስገንዝበዋል።
Then like in any country whether it's in whether it's here in Ethiopia or whether
በዚህ በኢትዮጵያም ይሁን በአውሮፓ ስለ ለውጦች መናገርና ለውጦችን መጀመር ለውጥ ማስቀጠል ማለት አይደለም። እለወጣለሁ ማለት ለውጥ ነው ማለት አይደለም ማለቴ ነው። እናም ለኔ በሺዎች የሚቆጠሩ የፖለቲካ እስረኞችን እንደመፍታት ያሉት እጅግ አስፈላጊ እርምጃዎች በራሳቸው ለውጦች አይደሉም ወይም ለውጥ ማለት ይሄ አይደለም ነው ማለት። በኢትዮጵያ ወደፊት በፖለቲካ ምክንያት ሰዎች እንዳይታሰሩ ማረጋጋት ነው እነተኛው ለውጥ። ስለሆነም አሁን የቀረው ዶክተር አብይ የወሰዷቸውን አንዳንድ ጠንካራ እርምጃዎች ተቋማዊ ማድረግ ነው።
በኢትዮጵያ የሰብአዊ መብቶች አያያዝን ለማሻሻል በሚደረገው ትግል የህብረቱን እገዛ በተመለከተም አምባሳደሩ ሰፋ ያለ ማብራሪያ ሰጥተዋል። በሳቸው አባባል ቤትም ቢሆን የሰብአዊ መብቶችን በተሟላ መንገድ ለማስከበርና ለመንከባከብ ቀላልና ባጭር ጊዜ የሚሳካ አይደለም። ከዚህም በላይ በኢትዮጵያ ውስጥ በመብቶች አያያዝ የሚደረግን ለውጥ ህብረቱ በባለቤትነት ሊቀሰቅስ ወይም ወሳኝ ሚና ሊጫወት እንደማይችልም አስገንዝበዋል። የማታ ማታ ለውጡን የሚያመጣው የኢትዮጵያ ህዝብ ብቻ ነው ብለዋል። እገዛ በማድረግ ግን የሰብአዊ መብቶች አያያዝ የግንኙነታችን ሁሉ መሰረት ነው ብለዋል።
Human rights to us it's fundamental it's actually part of the whole
ለኛ የሰብአዊ መብቶች ጉዳይ መሰረታዊ ነገር ነው። ሲጀመርም ለአውሮፓ ህብረት ህልውናም መሰረቱ ነው። የህብረቱ መሰረት ምክንያትም ይሄው ነው። ስለሆነም የሰብአዊ መብቶች ጉዳይ ለአውሮፓ የትብብራችን መጀመሪያ ነው። የቀረውን ዓለም የምናይበት መነጽርና ከቀረው ዓለም ጋር የምናብርበት መነሻችንም የሰው ልጆች መብቶች አያያዝ ነው።
ከአንድ አመት ተኩል ያህል በኋላ በኢትዮጵያ ይካሄዳል ተብሎ ለሚጠበቀው ሀገር አቀፍ ምርጫ የአውሮፓ ህብረት የሚሰጠው ስፍራ ከፍተኛ እንደሆነም አምባሳደር ዮሐን ቦርግስታም አስምረውበታል። አለጥርጥር የሚመጣው ምርጫ ነጻ ፍትሃዊና ዓለም አቀፍ የነጻ ምርጫ መመዘኛዎችን ያሟላ እንዲሆን ህብረቱ የበኩሉን እንደሚወጣም አረጋግጠዋል።
This is an area where the European Union will invest substantial funds.
ይሄ የአውሮፓ ህብረት በርከት ያለ መዋለ ንዋይ የሚያፈሱበት ቁም ነገር ነው። ወደ 50 ሚሊዮን ዩሮ የሚሆን ገንዘብ ለሚቀጥለው የኢትዮጵያ አገራዊ ምርጫ ሂደት መድቧል። እንደገናም ከሌሎች ባለድርሻዎች ጋር በቅርበት በመተባበር በተለይም ከኢትዮጵያ ብሔራዊ ምርጫ ቦርድ ጋር አብረን ለመስራት ወስነናል። ታዲያ ይህ ምርጫ በሂደት ላይ ባለው ወይም ላለው የኢትዮጵያ ዲሞክራሲ መፈተኛ የሚሆን ይመስላል። በርግጥ ጠቅላይ ሚኒስትሩ መጪውን ምርጫ ለማካሄድ ያለውን ቁርጠኛነት በሚመለከት በተደጋጋሚ በሚያደርጓቸው ንግግሮች ተብራርተቻለሁ። ይሁንና አሁን ለኢትዮጵያ ህዝብ የሚገባ እውነተኛ የምርጫ ውጤት ይገኝ ዘንድ ተባብረን መስራት አለብን።
የአሜሪካ ድምጽ ሬዲዮ ለአምባሳደሩ ከሰነዘራቸው ጥያቄዎች መካከል በኢትዮጵያ የሲቪክ ማህበረሰብ ድርጅቶች ህብረቱ ያደረግላቸው የሚያስበውና የድርጅቶቹ የትኩረት አቅጣጫ ምን እንዲሆን እንደሚፈልግ የተመለከተ ነበር። የድርጅቶቹን የሥራ ትኩረት በመወሰን ረገድ የአውሮፓ ህብረት በምንም መልኩ እጁን እንደማያስገባ አምባሳደር ቦርግስታም በአጽንኦት ነበር ያስገነዘቡት። ለኛ ዋናውና ትልቁ ቁም ነገር ሰብአዊ መብቶች ሁሉ ዓለማዊ እሴቶች ናቸው የሚለውን አመለካከታችንን ከሚጋሩ ድርጅቶች ጋር አብሮ መስራት ነው ብለዋል። አክለው ግን ዛሬ በኢትዮጵያ ያለው የሰብአዊ መብቶች አያያዝ ከዛሬ 2ና 3 ዓመታት በፊት ከነበረው እንደሚለይ ተናግረዋል። ስለሆነም በሰብአዊ መብቶች ላይ አተኩረው የሚሰሩ ድርጅቶች ስልታቸውንና ግባቸውን ከአዲሱ ሁኔታ ጋር እንዲስማማ ማድረግ እንደሚኖርባቸው አስገንዝበዋል።
I have the impression that some of them have had to go through a process.
አንዳንድ ድርጅቶች አላማዎቻቸውን እንደገና ለመበየን የተወሰነ ሂደት መጓዝ እንዳለባቸው ይስማኛል። ምክንያቱም አንዳንዶቹ ለአመታት ሲያለሙትና ሲታገሉለት የነበረውን መብት ሳያስቡት በእጃቸው ገብቶ እየተመነሸነሹበት ይመስለኛል። ይሄ ደግሞ ከዚህ በኋላ ወዴት ነው የምንሄደው ወይም እንዴትስ ነው የምንሄደው የሚለውን ጥያቄ ያስከትላል። ለኔ ትልቁ ነገር ተዝናንቶ በመቀመጥ የሚያኮራ ስራ ነው ማለት አይደለም። ከዚያ ይልቅ እነዚህ ለውጦች የማይቀለበሱ መሆናቸውን ማረጋገጥና ተቋማዊ ማድረግ ነው።
በኢትዮጵያ ከዛሬ 10 ወራት በፊት የሰብአዊ መብቶች አያያዝ ሁኔታ ከዛሬው የተለየ ነው። አምባሳደር ቦርግስታም እንዳሉት በሚያሳዝን መልኩ የሰብአዊ መብቶች ዛሬም በሀገሪቱ ይጣሳሉ። ሰዎች ይገደላሉ፣ አካላቸው ይጎርላል፣ ከቀያቸው የተፈናቀሉት በሚሊዮኖች ይቆጠራሉ፣ ንብረት ይወድማል። ይህ ግን እንደተደረገና ከሀገሪቱ ከፍተኛ ችግሮች መካከል አንዱ እንደሆነ በይፋ ይነገራል። ዶክተር አብይ አህመድ የዛሬ 10 ወር ግድም የሹመት ንግግራቸውን ሲያደርጉ መንግስት የሰብአዊ መብቶች መጣሱን በአደባባይ ተናግረው ይቅርታ ሲጠይቁ ከተገኘው ለውጥ አንዱ ይህ መሆኑን አምባሳደሩ ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። በአውሮፓውያኑ ዓመት 2019 የመጀመሪያዎቹ ሳምንታት በትንሹ 5 የአፍሪካ መንግስታት የኢንተርኔት አገልግሎቶችን ለጊዜው ዘግተዋል። ለምን? ተንታኞች የሚሉት መንግስታቱ የኢንተርኔት አገልግሎቶቹን በጊዜያዊ የሚዘጉት የፖለቲካ ሁከቶችን በማፈን በመሳሪያነት ለመጠቀም ሲሞክሩ ነው። የአሜሪካ ድምፅ ዘጋቢ አኒታ ፓውል ከጆሃንስበርግ ተጨማሪ ዘገባ አላት። ትዝታ በላቸው ታቀርባለች።
በአፍሪካ አህጉር ባለፉት 2 አመታት የኢንተርኔት ተደራሽነት በአሳዛኝ ደረጃ አሽቆልቁሎ ታይቷል። EXF አፍሪካ የተባለው አስጊ ሁኔታዎችን የሚገመግመው ድርጅት ተንታኝ ሮበርት ቢስሊንግ ያስረዳሉ።
We counted 21 shutdowns across Africa in 2018.
እንደ አውሮፓውያን ዘመን አቆጣጠር በ2018 ዓመተ ምህረት ብቻ አፍሪካ ውስጥ 21 ጊዜ የኢንተርኔት አገልግሎቶች መቋረጣቸውን ቆጥረናል። በ2019 ደግሞ በመጀመሪያዎቹ ሳምንታት ውስጥ በ5 ሀገሮች መስተጓጎሉን አይተናል። በካሜሩን፣ በአብዛኛው በዚምባብዌ፣ በኮንጎ ዲሞክራሲያዊ ሪፑብሊክ በምርጫው ወቅት፣ በሱዳኑ ሁከትና ለአጭር ጊዜም ቢሆን በጋቦን የመፈንቅለ መንግስቱ ሙከራ ተከትሎ የኢንተርኔት አገልግሎቶች ተቋርጠዋል።
እነዚህ ከላይ የተዘረዘሩ 5 የአፍሪካ ሀገሮች አንድ በጋራ የሚያግባባቸው ነገር አለ። በሁሉም የፖለቲካ ቀውስ ተፈጥሯል። የኮንጎው የፖለቲካ ለውጥ አቀንቃኝ ሲልቪን ሳሉሲኪ የሚኖረው ከሀገሩ ውጪ በስደት ነው። ሉቻ ተብሎ በሚታወቀው በወጣቶች የዲሞክራሲ ደጋፊ ቡድን ያሉ ጓደኞቹ ስለ አጨቃጫቂውና በትርምስ ስለታጀበው ምርጫ የታዘቡትን ለማሳወቅ ብዙ እንደተቸገሩ ገልጿል። ተልኳቸውን በተፈለገው መጠን አልተወጡም ነው የሚለው የኮንጎ የፖለቲካ አቀንቃኝ ሲልቪን ሳሉሲኪ።
There was a major hindrance. Of course, beyond that, there has been these questions of
ያ ግዙፉ ደንቃራ ነው። እርግጥ ከዚያም በላይ ሁልጊዜ የሚነሱ ጥያቄዎችም አሉ። እነርሱም መረጃዎችን ለማስተላለፍ ወይም ለመጋራት ምን ያህል አቅም አለን የሚለው አንዱ ነው። ይህም በራሱ ስጋት አለው። ምናልባት አንድ ሰው መረጃ ሲለዋወጥ ተገኝቶ ከታሰረ ወይም አደገኛ ሁኔታ ውስጥ ከገባ ሌላ ራሱን የቻለ ችግር ነው። ከኢንተርኔት አገልግሎት መቋረጥ በተጨማሪ ማለት ነው።
በዚምባብዌ ሐኪሞች ለሰባዊ መብቶች መከበር የተባለው ማህበር አባል ዶክተር ኤድጋር ሙኒትሲ በበኩላቸው ሲያስረዱ የኢንተርኔት አገልግሎቶች እንዲዘጉ የሚደረገው የመረጃዎችን ፍሰት ለመገደብ በታቀደ ነው ብለዋል። በቅርቡ ሀገሪቱ ውስጥ የኢንተርኔት ተደራሽነት የተቋረጠው መንግስት በነዳጅ ዘይት ዋጋ ላይ ያደረገው ጭማሪ ህዝባዊ ቁጣ መቀስቀሱን ተከትሎ ነው ይላሉ ዶክተር ኤድጋር ሙናትሲ።
Beyond just you know stopping people from organizing themselves was the need to you know
break ሰዎች እንዳይደራጁ ከማገድ ባሻገር የኢንተርኔት አገልግሎቶችን በመቁረጥ ከመገናኛ ብዙሃንና ከዓለም አቀፍ ማህበረሰብ ጋር የሚደረጉ ግንኙነቶችን መዝጋት አለ። በዚህ አይነት ሌሊትም ሆነ ቀን የተደረጉ ክንዋኔዎች አይገለጹም። በተለይ አብዛኞቹ አርመንያዊ ተግባራት የሚፈጸሙት ጨለማን ተገን በማድረግና የኢንተርኔት ተደራሽነት በሌለበት ወቅት ነው። በዚምባብዌ ለምሳሌ ታዝበህ ከሆነ አብዛኞቹ የሲቪል ማህበረሰብ መሪዎችና አክቲቪስቶች የሚያዙት ሌሊት በመሆኑ አንዳንዶቹ እስካሁን የት እንዳሉ የሚያውቅ የለም።
ብለሲንግ አህጉሪቱን ከንግድ አኳያም ይገመግማሉ። የአፍሪካ ሀገሮች የኢንተርኔት አገልግሎቶችን ለመዝጋት ብዙም አይቸገሩም። አንዳንዶቹ እንደውም ኃይል ይጠቀማሉ ይላሉ። አብዛኞቹ የአፍሪካ ቴሌኮም ኩባንያዎች በመንግስት ቁጥጥር ስር በመሆናቸው መንግስትም እንደፈለገ ለመዝጋትና ለመክፈት ይመቸዋል ብለዋል። ተዘግተው የሚቆዩባቸው ግዚያት ግን ብዙ እንደሚያስከፍሉ ብለሲንግ ያስረዳሉ።
If you were to shut down the internet in
በአንድ በምጣኔ ሀብት በበለጸገ ሀገር ኢንተርኔት የምታቋርጥ ከሆነ ብዙ እንደሚያከስር ማወቅ ይኖርብሃል። ለምሳሌ እንደ ኬንያ ባለ ሀገር ወጪው በቀን 6 ሚሊዮን 300 ሺህ ዶላር ይደርሳል። ኢንተርኔት በመላ ሀገሪቱ እንዲቋረጥ ካደረገህ ይህን ያህል ገንዘብ ያስወጣል።
አስኪ ሁኔታዎችን የሚገመግመው EXX አፍሪካ የተባለው ድርጅት ተንታኝ ሮበርት ብለሲንግ ሲያብራሩ ኪሳራው የሚከተለው በመረጃ ተለዋጭ ድረገጾች እንዲሁም በኤሌክትሮኒክ አማካይነት የሚገበያዩ ባንኮች ላይ ነው ብለዋል። ከዚህም በላይ ግን ስለ አካባቢው ትክክለኛ መረጃ ለማግኘት በቀውስ ወቅት ከቤተሰቦች ጋር መገናኘት አለመቻል በገንዘብ ላይ ተመን ይችላል ሲሉም አብራርተዋል።
አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። እዚህ ግድም ከሚቀርቡ ዘገባዎች አንዱ ምናልባትም ወደ ዛሬው መልሰናል። አዳነች ዛሬ ጧት ስትወጪ ከቤትሽ አለባበስሽን አልጠየቅም እንዴት ነበር?
ይቀዘቅዛል፣ ሰሞኑን በጣም ይቀዘቅዛል። በተለይም ዛሬ ትላንትም እንደዚሁ ከሌላ የዩናይትድ ስቴትስ አካባቢዎች ጋር ሲወዳደር ደህና ነው።
ሙቀቱስ ምን ያለ ነው?
የኛ ነው። አንዳንድ ቦታ ላይ በጣም ነው የሚቀዘቅዘው።
ያስብላል።
ስለዚህ የተዘጋጀ ያለ መሰለኝ።
ትክክል። አሁን ያልሽው ንጽጽሩንም የሚመለከት ይሆናል። ወደዚያው እናምራ። የምግብና የመጠጦች ማቀዝቀዣ ውስጥ ወይም እንደዚህ አይነት መደበኛ የማቀዝቀዝ መጠን ባለው ክፍል ውስጥ አንድ ሰው ለምን ያህል ጊዜ መቀመጥ የሚችል ይመስሎታል? ያ ሰው እኔ ብሆንስ ብለው ያስቡ። የማቀዝቀዣ ውስጥ መደበኛ የሙቀት መጠን ወይም የቅዝቃዜ ደረጃ ከዜሮ በላይ 5 ዲግሪ ሴልሺየስ ነው። ካልበለዚያም በረዶ ቤት ውስጥ 0 ምናልባትም ከዜሮ በታች 1 እና 2 ዲግሪ ሴንቲግሬድ ወይም ሴልሺየስ ቢሆን ነው። በኢትዮጵያ እጅግ ከፍተኛውና 4550 ሜትሮች ላይ የሚገኘው ራስ ዳሽን ተራራ አሁን በዚያ ሰዓት ላይ ያለው ሙቀቱ ከዜሮ በላይ 3 ዲግሪ ሴልሺየስ ነው። ዛሬ ከማለዳው 12 ሰዓት ላይ ከዜሮ በታች 5 ዲግሪ ተለክቷል። እንዲያም ሆኖ ተራራው ጫፍ ላይ የበረዶ ብናኞችና መሬቱም ላይ የበረዶ ቅርፊቶች ይጋገራል። ይበርዳል፣ በጣም ይበርዳል። እንግዲህ የደብረ ሲናን የአርሲን ብርዶች ለሚያውቅ ብርድ ማለት ምን ማለት እንደሆነ ይገባ ይሆናል። ሰሞኑን በመካከለኛው ምዕራብ ዩናይትድ ስቴትስ ግዛቶች እየታየ ያለው የቅዝቃዜ መጠን ግን ስለ እንደዚያ አይነት ብርድ ወይም ቆፈን አይደለም የሚናገረው። ኢትዮጵያ ውስጥ እጅግ ቀዝቃዛ ናቸው ከሚባሉ አካባቢዎች ወይም ቀደም ብለን ካነሳነው የምግብ ማቀዝቀዣ በረዶ ቤት እስከ 40 ጊዜ የቀዘቀዙ ሆነው ተገኝተዋል። የሰሞኑ የአሜሪካ ሰሜን ግዛቶች በመቶ ዲግሪ ሴልሺየስ እየፈላ ያለው ውሃ አየሩ ላይ ሲረጭ በሰከንድ በሚቆጠር ጊዜ ውስጥ ወደ በረዶነት ይለወጣል። ለመገመት እንኳን ሳያዳግት አይቀርም። በእንደዚያ ያሉ የአየር ሁኔታዎች ውስጥ እስከ 15 ደቂቃ ለሚሆን ጊዜ አንድ ሰው ውጪ ከቆየ ሳምባው ለአደጋ ሊጋለጥና ወዲያውንም ሊሞት ወይም ሊያርፍ ይችላል። ወይም የአካል ክፍሎቹ ጨርሶ ቀዝቅዘውና ደንድነው እስከ መቆረጥ ሊደርሱ ይችላሉ። በመሆኑም በኢሊኖይ፣ በሚኒሶታ፣ በኦሃዮ፣ በሰሜን ዳኮታ፣ በደቡብ ዳኮታ፣ በዊስከንሰን፣ በሚሽጋን በርካታ አካባቢዎች የሙቀቱ መጠን ሙቀት የሚለው ቃል እንዲህ ባለው ሁኔታ ሳያደናግር አይቀርም። ለሁሉም ግን በአካባቢው የተለካው የሙቀት መጠን ከዜሮ በታች ከ30 እና 40 ዲግሪ ሴንቲግሬድ በመውረዱ ግዛቶቹ ያስቸኳይ ጊዜ አዋጆችን ደንግገዋል። ትምህርት ቤቶችና በብዙዎችም መስሪያ ቤቶች ዝግ ሆነዋል። እንግዲህ ያለፉት ጥቂት ቀናት የአየር ሁኔታ እስካሁን መቅጠፉ የተረጋገጠውን የ11 ሰው ሕይወት ጨምሮ በሰው ሕይወት በጤናና አካል ላይ ያደረሰ ካለው ቀጥተኛ ጉዳት በተጨማሪ የበረከቱ የመንገድ ላይ አደጋዎችንም እያስከተለ መሆኑ እየተስተዋለ ነው። ዋሽንግተን ዲሲ፣ ቨርጂኒያ፣ ሜሪላንድና ኒውዮርክን የመሳሰሉ ምስራቃዊ ግዛቶችም ከዚህ የአርክቲክ ክበብ ወጀብ አላመለጡም። ሰሞኑን በእነኚህ አካባቢዎች ከዜሮ በታች እስከ 10 እና ከዚያም በታች ቅዝቃዜ እየተስተዋለ ያለባቸው ቦታዎች በርካቶች ናቸው። እሺ እንግዲህ አዳነች፣ ያየሩን ቅዝቃዜ ምናልባትም ሰውንም እንዲበርደው እንዳላደረግን ተስፋ አደርጋለሁ።
አይ በነገራችን ላይ ስለ ራስ ዳሽን ስታነሳ እኔ አይቻለሁ፣ አቋለሁ ራስ ዳሽንን ብላይ ሁሌ በረዶ አለ። ሁሌ
ቅዝቃዜ ነው፣ ሁልጊዜ
በረዶ በረዶ። ደንበኛ እዚህ ሀገር እንዳለው
ደንበኛ አይነት። አዎ
የሚገርመው ግን እንደኛ ለብሶ ሳይሆን እዛ አካባቢ የሚኖሩት አርሶ አደሮች የሆነ ቆዳ ነገር ከላይ ደረባ አድርገው ጫማ ደንበኛ ጫማ አይደለም፣ ይሄ አገርህን ወቅ የሚባል ከጠፈር አይነት የሚሰራ እሱን አድርገው ነው እዛ የሚኖሩት። እና የሚገርም ነው
ተፈጥሮ መቋቋም። እንግዲህ ከአካባቢ ጋር የተላመደ የኑሮ መንገድ ትከተያለሽ
መሆኑ ነው መሰለኝ። በጣም ነው የሚቀዘቅዘው።
መልካም፣ በተከታዩ ዝግጅት ወደ ወሎ እንሻገራለን። በደቡብ ወሎ ዞን ወሮ ኢሉ ወረዳ ስር የሚገኙት የካቤና ለጎጎራ አካባቢ ነዋሪዎች የካቤ የቀድሞ ወረዳነት ተመልሶልን ራሳችንን ማስተዳደር አለብን የሚል ጥያቄ አቅርበዋል። ጥያቄውን ተከትሎም የወሮ ኢሉ ወረዳነት ሊታጠፍ ይችላል የሚል ጭምጭምታ በመሰራጨቱ በወረዳው ውጥረት ነግሶ ቆይቷል። ውጥረቱ አመራሮችን ከስልጣናቸው አሰናብቶ ግጭቶችን እስከ ማስተናገድም የደረሰ ነበር ይለናል። ከሁሉም የሚልቀው ግን ይላሉ ቅሬታቸውን ለአሜሪካ ድምጽ የገለጹ የአካባቢው ነዋሪዎችን ገልጦ የጻፈው ወይም ያደረሰን መስፍን አራጌ፣ ከሁሉም የሚልቀው የመንግስት መዋቅሩ ከስድስት ወራት በላይ መደበኛ ተግባሩን እያከናወነ ባለመሆኑ ለከፋ ችግር መዳረጋችን ነው ብለዋል። የዞኑ አስተዳደር መንግስታዊ መዋቅሩ እንዲቀጥል ማድረጉን ቢያስታውቅም የወረዳው ነዋሪዎች በአንድ በኩል መዋቅሩ በተጠናከረ መልኩ ስራውን እየሰራ አለመሆኑን ይናገራሉ። በሌላ በኩል ደግሞ አዲስ የተቋቋመው መዋቅር አይወክለንም የሚሉ አሉ። መስፍን አራጌ
የካቤን ታሪካዊ ዳራ እያጣቀሱ ከቀዳማዊ አጼ ኃይለ ሥላሴ እስከ ደርግ ዘመን የነበራትን ደረጃ እያወሱ ወረዳነታቸው እንዲመለስ ጥያቄ የሚያቀርቡት የካቤ ለጎጎራ ወረዳ አስመላሽ ኮሚቴ ሰብሳቢ አቶ አሊ ሞየ ናቸው።
ለጎጎራ የሚባለው አካባቢ በንጉሱም ዘመን በደርግም ዘመን የወረዳነት የአስተዳደር እርከን ተሰጥቶት በሁለቱ መንግስታቶች ሲያገለግል ቆይቷል። ወረኢሎ የሚባለው ደግሞ በአውራጃነት ማለት ነው። ለጎጎራን ጨምሮ እነጃማን እነለጊሄዳን ሲያስተዳድር የነበረ ከተማ ነው። በኢህአዴግም ስርዓት 84 እና 85 የሽግግሩ ወቅቶች ጊዜም ወረዳና አስተዳደሩ ሲሰራ ቆይቷል። ከ85 ጀምሮ እንግዲህ የእኛ ወረዳ ታጥፎ የወረዳ መቀመጫው ለጎጎራ ካቤ መሆኑ ሲገባው ወረኢሉ ከተማ እንዲሆን ተደርጓል።
ጥያቄው ከታሪካዊ መሰረትነቱ ባሻገር ህዝባዊ ፍላጎት የተስተዋለበት ቢሆንም ተገቢውን ምላሽ አለማግኘታቸውን ሰብሳቢው ይናገራሉ።
ከዞን ከክልል እስከ ፌዴሬሽን ምክር ቤት የተሄደበት ሁኔታ ነው ያለው። ያም ሆኖ ግን እስካሁን ምላሹ አልተገኘም።
የካቤኔ ወረዳነት ጥያቄ በሙሉ ልብ እንደሚደግፉት የሚናገሩት ደግሞ የወረይሉ ከተማ ነዋሪው አቶ ስንታየው አሰፋ ናቸው።
የወረይሉ አካባቢ ህዝብ የካቤኔ ወረዳ ጥያቄ ወረዳ ቢሰጣቸው እንደግፋለን።
ወዘግቡ የካቤ የወረዳነት ጥያቄ ወረይሉን ከወረዳነቱ አንስቶ ወደ ካቤ ሊያዞር ይችላል የሚል ጭምጭምታ በሰፊው መናፈሱን ተከትሎ የተፈጠረ መሆኑን የደቡብ ወሎ ዞን ዋና አስተዳዳሪ አቶ ሸቱ የሱፍ ያስረዳሉ።
የወረይሉንና ካቤ ህዝብ አወያይተናል። የካቤ የወረዳ መሆን ጥያቄ የኛም ጥያቄ ነው ይላል ወረይሉ ራሱ። ስለዚህ ሁለቱ ህዝቦች በወረዳ መመለስ ጉዳይ ላይ ልዩነት የላቸውም። ባይሆን የወረይሉን ወረዳ አንስተን ካቤ እንሆናለን የሚለው ነው እንጂ የማይጋራው ወረዳው መመለስ አለበት ብሎ ይሞግታል ማለት ነው። ወረዳው አካባቢ
አዲሱ የለውጥ እንቅስቃሴ አሁን ሲሆን ደግሞ የካቤም የወረዳነት ጥያቄ አዲስ መልክና አቅጣጫ ይዞ ቀረበ።
ለውጡ ሂደት በአገር ደረጃ እንትን ተግባራዊ መሆን ሲጀምር የዚህ አካባቢ ህብረተሰብ ምሬቱ የከፋ እና የተገፋ ህብረተሰብ ስለነበር ቀደም ብሎ እንደውም ከሰኔ 10 አካባቢ ጀምሮ ለወረዳው መንግስት አንገዛም ለወረዳችን ሊመለስ ይገባል በሚል የተለያዩ ጥያቄዎችን ማቅረቡን ተከትሎ ከሐምሌ 29 እና እስከ 30 ባሉት የክልል አጥኚ ቡድን መጥቶ ማጥናቱን ተከትሎ አጥንቶ ምላሽ ሊሰጥብን ነው ጥያቄያቸው ሊመለስ ነው በሚል አስተሳሰብ ወረይሉ ከተማ ላይ ያሉ ወረይሉ ከተማ አስተዳደር ኗሪዎች አካባቢ ተኮር በሆነ አገላለጽ የኛን አካባቢ የአመራር አካላቶች ቤታቸውን አፍርሰው ንብረታቸውን አቃጥለው አውድመው አስወጥተዋቸዋል።
ግጭቱ በጋብቻና በትውልድ አንድ ሆኖ በኖር ህብረተሰቦች መካከል መቃቃርን አስከትሏል የሚሉት የወረይሉ ከተማ ኗሪው አቶ ስንታየው ድርጊቱንም አግባብ አይደለም ይላሉ።
ድርጊቱ እንደተፈጠረ የተወሰኑ ቤት ምናምን እንደዚህ የመሳሰሉት ነገሮች የፈረሱ ነገሮች ስለነበሩ እሱን እናወግዛለን። ትክክል አልነበረም፣ መሆን አልነበረበትም። እኛ አጥፍተን ከሆነ ገለተኛ አካል መሀል ይግባና እንክሳለን። እነሱ ደግሞ አጥፍተው ከሆነ ሊክሱን ይገባል። ስለዚህ መንግስት መስራት አለበት። ልማቶች ወደኋላ እየቀሩ ነው። ስለዚህ ማንኛውንም ነገር የሚቀመጥ ነገር የወረይሉ ከተማ ወይም ወረይሉ ይቀበላል።
ሁለቱ አካባቢዎች በተፈጠረው ውጥረት ምክንያት መንግስታዊ መዋቅሩ ተገቢውን አገልግሎት እየሰጠ አይደለም። የንግድ እንቅስቃሴዎች ተዳክመዋል። የመሰረተ ልማት ዝርጋታዎች ተስተጓጉለዋል። አፋጣኝ መፍትሄዎች ካልተወሰዱ ወረዳውን ካለበት የድህነት ቁልቁለት ወደ አስቀት ሊያሸጋግረው ይችላል የሚሉ ስጋቶች መንጸባረቅ ጀምረዋል።
የወረይሉ ህዝብ ካቤ አካባቢ ሄዶ ገበያ መገበያየት አይችልም። የካቤ አካባቢ ደግሞ ወረይሉ መጥቶ መገበያየት አይችልም። እንደዚህ የግብይቶች በሚቋረጡበት ጊዜ ንግድ ነግዶ ልጅ የሚያስተምር ኑሮውን የሚመራ ማህበረሰብ እንዳለ ግልጽ ነው። ስለዚህ በዚህ ሁኔታ የንግድ እንቅስቃሴው ተዳክሟል። ትምህርት ቤቶች፣ ጤና ተቋማት አገልግሎት በተገቢ መንገድ እየሰጡ አይደሉም። በነገራችን ላይ ይሄ ችግር በመፈጠሩ ወደ ትምህርት ቤት መግባት ያለባቸው ተማሪዎች አልገቡም። እስካሁን ድረስ የተመዘገቡትም ተማሪዎች ስራ የጀመሩትም ትምህርት ቤቶች በትክክለኛው መንገድ ትምህርት እየሰጡ ያሉበት ሁኔታ አይደለም። ምክንያቱም አመራር ሙሉ በሙሉ አልተተከለም። መረጋጋት የለም። መረጋጋት በሌለበት ደግሞ ትምህርት ቤቶች ሰላማዊ የሆነ የመማር ማስተማር ሂደት ስለማያካሂዱ ማለት ነው። ጤና ጣቢያ ወላዶች በተገቢ መንገድ የአምቡላንስ አገልግሎት እያገኙ አይደለም። ምክንያቱም አካባቢ ሰላም ስላልሆነ የጤና መድህን አገልግሎት ህብረተሰቡ እያገኙ አይደለም።
የዞን ዋና አስተዳዳሪ አቶ ሸቱ ግን በተፈለገው ደረጃ ባይሆንም ወረዳው አመራር አልባ የሚያስብለው ደረጃ ላይ አልደረሰም ነው የሚሉት። በአዲስ መልክ የማጠናከር ስራ መከናወኑን ይጠቅሳሉ።
አሁን ወረዳው አመራር አልባ ነው ማለት አይቻልም። አመራር እየሰጠ ነው። የሚነሳው ነገር ምንድን ነው? ለጉጉር አካባቢ ዘይደን አመራር መቀበል አንፈልግም፣ አገልግሎት ማውሰድ አንፈልግም፣ በዚሁ ካልመለሳችሁልን ወደዛ እንሄድም የሚል ቅሬታ እና የልዩነት ሀሳብ አላቸው።
የካቤ ወረዳ አስመላሽ ኮሚቴ ሰብሳቢ ችግሩ ወቅታዊ ምላሽ አለማግኘቱ በወንድማማች ህዝቦች መካከል መቃቃርን አስከትሏል ሲሉ፣ የዞን ዋና አስተዳዳሪ ግን እንደ መንግስት አስፈላጊው ስራዎች ሲሰሩ መቆየታቸውን ይናገራሉ። የወረይሉ ወረዳ ነዋሪዎችም በሽምግልና ጉዳዩን ለመፍታት ጥረት መደረጉን ያስታውሳሉ።
ሁለቱ ህዝብ የተዋለደ የተዛመደ እንደሆነ የሚካድ ሀቅ አይደለም። ችግሩን የፈጠረው የዞን የክልል መንግስቶች መፍታት አለመቻላቸው፣ እዚህ ግባ የማይባል መልስ ባለመስጠታቸው ምክንያት ነገሮች እየተካረሩ ሄደዋል።
ግጭቱን ለመፍታት ውይይቶች በሁለቱም ወረይሉም ላይ ካቤም ላይ ውይይቶችን አድርገናል። ከሁሉም ህብረተሰብ ክፍል የተወጣጣ የመንግስትን አቋም በግልጽ አስረድተናል። ወረዳ ለመመለስ በአሁኑ ሰዓት ብዙ ጥያቄ ነው ከየአካባቢው እየቀረበ ያለው ለክልሉ። በክልላችን መርከት ያሉ አካባቢዎች ናቸው የወረዳ ጥያቄ ያላቸው። ይህንን ለመፍታት ደግሞ ያው በጀትም ይጠይቃል። በጣም የመሰረተ ልማት ትተን፣ መንገድ ትተን፣ ትምህርት ቤት ትተን፣ ጤና ጣቢያ ትተን፣ ሌሎችም ልማት ያለባቸውን ነገሮች ትተን ነው ወረዳ ምንከፍተው። አንድ ወረዳ ስንከፍት በርካታ የሰው ኃይል እንቀጥራለን። ኢንፍራስትራክቸር እናሟላለን ቢሮ እንገነባለን ለመንግስት ሰራተኛ እንቀጥራለን ይሄ ሲሆን ምን ሰራቸው ይል ማስራ ስለሚያስተጓጉል በአሁን ሰዓት ይሄንን ወረዳ መልስ ጥያቄ አለመልስም ብሎ የክልሉ መንግስት ቁርጥ ያለ ውሳኔ ሰጥቷል።
ወረዳው የተፈጠረው ውጥረት ወረዳውን በጀት አልባ አድርጎ ለሁለት ሩብ ዓመታት አስልቋል። ውጥረቱ አንዴ ሞቅ አንዴ በረድ ሲል ቆይቷል። በመጨረሻም ህዝባዊ ውይይት ተደረገ። በቅርቡ አመራርን በማሟላትና በጀትን በማስጠቅ ወረዳው መደበኛ ተግባሩን እንዲያከናውን አቅጣጫ ተሰጥቷል።
በጀትም አልጸደቀም ነበር ካሁን በፊት በሁለቱ ልዩነት በጀትም ጻድቋል ለአመራርም በተወሰነ ደረጃ ሁሉም ባይሆን የተወሰኑ አሁን ቅርብ ጊዜ ምክር ቤቱን ተጠርቶ 50.1% በላይ እስከ ስለተገኘ ምክር ቤቱ በጀቱንም አጥቋል አመራሩንም ሰይሟል።
ዋና አስተዳዳሪው ይህን ይበሉ እንጂ የካቤና የለጎጎራ አካባቢ ቀበሌ ጓይተኞች የሌሉበት ውይይት ብቻ ሳይሆን በተጽዕኖ የተካሄደ ነው ሲሉ የወረዳው አስመላሽ ኮሚቴው ሰብሳቢ ቅሬታቸውን አቀርበዋል።
የለጎጎራ አካባቢ ካቤና ዙሪያ አካባቢ ያለው ቀበሌ ጓይተኛ አንድም አልሄደም። ነገር ግን የካቤ አካባቢ ጉባኤተኛ ሆኖ ወረኢሉ ከተማ በመንግስት ስራ ላይ የተቀመጡት ጭምር በፖሊስ እየተገደዱ በአፈሙዝ እየተገደዱ ሄደው እንዲወስኑ የተደረገበት ሁኔታ ነው ያለው። በጀት የጸደቀው አዲስ የተቋቋመው መንግስት የመንግስት የወረዳ መንግስት መዋቅር የተቋቋመው በዚህ ልክ ነው። የላይኛው አካባቢ ጉባኤተኛ አንድም ሰው መሄድ አልቻለም።
ግን ለምን ያልተገኘው የላይኛው
አናምንበትም እንደዛ ነው እንግዲህ።
ታዲያ አዲስ በተቋቋመው አመራር ላይ ያላችሁ አቋም ምንድን ነው?
ተመረጠውንም የወረዳ መንግስት መዋቅር አንቀበለውም የጸደቀውንም በጀት አንቀበለውም።
የዞን ዋና አስተዳዳሪ ግን ጥያቄዎች በህግ ጥላ ስር ውለው ህጋዊ ምላሽ ማግኘት አለባቸው ባይ ናቸው።
መንግስት ለመሆን መንግስት ማፍረስ አይጠይቅም። መንግስት ለመሆን መንግስት እንዲኖር መፍቀድ አለባቸው። ህግ ሲከበር ነው መንግስት መቆም የሚችለው። በህገ ወጥ መንገድ ወረዳ ማስመለስ አይቻልም። ወረዳ የመመለስ ጥያቄውም በዚህ አመት እና በቅርቡ አልመለሰም ስለላ የክልሉ መንግስት ሌላ ጊዜ ሲመቻችለት ነገሩን አጥንቶ በብቃት አይቶ ሁኔታውን ግራና ቀኝ አይቶ ሊመለስ ይችላል።
በአማራ ዲሞክራሲያዊ ፓርቲ አዴፓ ማዕከላዊ ኮሚቴ የፖለቲካ ዘርፍ ምክትል አማካሪ አቶ ከፍያለው ሙላቴ በሚሰጡት አስተያየት ዘገባዬን ላጠናቅ።
አመሰን በዛን በዚህ ፓርቲ እንደ ፓርቲ እስከሚቀጥለው ምርጫ ድረስ ከህዝብ ኮንትራክት ወስዷል። አንዱ አቅም ነው አካባቢ የሚያስተዳድረው። መንግስትም በዚህ ልክ ተዋቅሯል እና የተዋቀረን መንግስት አሁን ሊሰጥን ያለው የመንግስታዊ አገልግሎት አልተመቸንም ከተባለ ይህ ህጋዊ የሆነ መንገድ ነው ጥያቄ ለመንግስት መቅረብ ያለበት። መንግስት ደግሞ ይህን ጥያቄ መቀበል ካልቻለ ባለው እንትን እየቀጠል እየተገለገል ነው መቀጠል መቻል ያለብን እንጂ መንግስት ይህንን እንትን መመለስ ካልቻለ እኛ የሀይል አማራጭ ወስደን በራሳችን ከአንድ ወረዳ ተገንትሎ የራሱን መንግስት ማቋቋም አይችልም።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን ለዘገባው እናመሰግናለን። አሁን ባህልና ማህበረሰብ ይቀርባል። ባህልና ማህበረሰብ እንግዲህ አንተ ነው እነህ የምታቀርበውና እስቲ እንግዲህ ነገርን ምንድን ነው ያዝከው?
እሺ አመሰግናለሁ አዳነች። ባለቤት ሲገኝ እንላለን ሁሉ ጊዜ አጠገብ ካለ በምናስተናግድበት ጊዜ። ባለፈውም ካንቺ ጋር ነበረ የደረሰኝ በአስተናጋጅነቱ ሙና እንዳበበ ሙናና አበበ በሚል ርዕስ በረከት ሉልሰገድ በእንግሊዝኛ ቋንቋ በደረሰችው የህፃናት መጽሐፍ ዙሪያ የተጀመረ ወግ ነው። ሙናና አበበ በሚል ርዕስ ሁለቱንም ቀደም ብዬ እንዳሰማሁት በአማርኛ ወደ አማርኛ ከተመለሰው መጽሐፏ ትረካዎችም በመጠኑ ብድግ ብድግ እያደረግን እንጫወታለን። ሳምንት ልባት ካደረግንበት ነው ታዲያ የምንነሳው። አበበን በልጅነት ዘመኑ አበበ ቢቂላ መሆኑን ልብ በሉ። በልጅነት ዘመኑ ብዙ ዘመናት ወደ ኋላ ሄዳ ሙና ስታገኘው ነው የሚጀምረው። በረከት
ልጅ እያለ 12 ዓመት እያለ ነው የምታገኘው እና የዛን ጊዜ እንኳን ታታሪነቱን ታያለሽ። ከብት ሲሞ ትምህርት ቤት በእግሩ ሲሄድ ምንም እንደማይደክመው እሷ እንኳን ትንሽ ተጉዛ ደከመኝ ምናምን ስትለው እሱ በቃ ምንም ይሄ ድካሙ ሳይሰማው ያለው ታታሪነትን እንድትገነዘብ ፈለጉኝ። ትልቅ ሰው ሆኖ ሳይሆን በልጅነቱ ያለውን ማለት ነው። ጥያቄ ደግሞ ይህንን ስለአበበ ቢቂላ ለመጻፍ እውነት ለመናገር እንዳልኩ ልጅ እያለው ይሄ የሮሙ የቶኪዮ ኦሎምፒክስ ማሸነፉ ምናምን ነበረ ብዙ ማቅረ የነበረው እና ብዙም ማላቃቸው ነገሮች ነበሩ። ለምሳሌ ስላቱ መወለዱ ከስዊድናዊ አሰልጣኙ ጋር የነበረው ራሱ እና ከሱ ጋር እንዴት እንደሰለጠነ ያለውን ታሪክ አላቅም ነበረ። ማሸነፉ ምናምን ነበር ማቅ። ሌላኛው ደግሞ እኔ ራሱ እንደ ትልቅ ሰው ያላወቅኩት ነገር ቢኖር ይህ መኪና አደጋ ካጋጠመው ወዲህ ያለውን ያሳለፈውን ህይወት አላቅም ነበረ እና እሱ ራሱ ለልጆች እንዴት በጣም ጥሩ ይሆናል ብዬ ማቅረብ ፈለኩኝ። ምክንያቱም ከመኪና አደጋ ራሱ አጋጠመው ወዲህ ዶግ ስሌዲንግ ውድድር ነበረ፣ የውሾች ውድድር እሱን እንዳሸነፈ መንፈሱ ጠንካራ እንደነበረ በሙና አይን ለልጆች እንዲተላለፍ ፈለኩኝ እና በዛ መሀል ነው በሶስት ምዕራፎች ተከፋፍሎ ያለው ማለት ነው። የመጀመሪያው ምዕራፍ ከሱ ትንሽ ልጅ እያለ 12 ዓመት እያለ ታገኘዋለች። ሁለተኛው ምዕራፍ ሮምንም ፊክስ ያሸንፍ ትገኛለች፣ አሰልጣኙንም ኦኒንም ታገኘዋለች። ሶስተኛው ደግሞ ከመኪናው አደጋ ወዲህ ያለውን የመንፈስ ጥንካሬ ትገነዘባለች፣ ትማራለች ነው።
ግሩም ነው በትረካው በደንብ የሚያስደምም ነው። ታዳጊዎች ምናልባትም የተጻፈላቸው በዚህ በዩናይትድ ስቴትስ የሚኖሩ እዚህ የተወለዱና እዚህ ያደጉ ህጻናት በእንግሊዝኛው የሚቀላቸው የእንግሊዝኛውም የማንበባቸውን ያህል የአማርኛውም ቅጂ ኢትዮጵያ ለሚገኙ ህጻናት እየተተረጎመው ጥሩ አተራረክ ታሪክንም በጨዋታና በሚያጓጓ መልኩ የሚያስተምር ይመስለኛል። በረከት ከመጽሐፍ እንዲሁም አንዳንድ ታሪኮችን እስኪ ለመተረክን ሞክሩ። ቀደም ብለሽ እንደነገርሽው ሙና አያቷ ታሪኩን ሲተርኩላት ስለ አበበ ቢቂላ መሆኑን ስታውቅ ቅድም ያልሻቸውን ሁላችንም እናውቃቸው ብለሻል፣ ብዙዎቻችንም እናውቃቸው አበበ በሮምና በቶኪዮ ያሸነፋቸውን እና የወርቅ ሜዳሊያ ያገኘባቸውን አውቃለሁ ስትል እሱ ብቻ አይደለም እኔም ነግርሽ ከመጀመሪያው ታሪክ ጀምሮ ነው ይላሉና አበበ ቢቂላ የተወለደው ነሐሴ 1 ቀን 1924 ዓ.ም ምረት ቀደም ጠቅሰሻታል ከተማዋን ጃቶ ውስጥ ነው ብለው ትረካ ሲጀምሩ እንቅልፍ እንደወሰዳት ተናገራለች። ምትሃታዊ የሚመስል የተለየ ኃይል የሚያጓጉዘውን ስሜት እንዲያመጣ እንዴት አድርገሽ እንደተረክሽው መጽሐፉን በጨረፍታም ቢሆን እንዲያዩት ለማድረግ ያህል ነው።
ከትረካዋ ውስጥ ያዳመጥኩትና ማስታውሰው ይህችን አረፍተ ነገር ብቻ ነው። ምክንያቱም ወዲያው ጭልጥ ያለ እንቅልፍ ወሰደኝ። ከእንቅልፌ ስነቃ ጨለማ ክፍል ውስጥ ብቻዬን ነኝ። በበሩ ቀዳዳ ሾልኮ የሚገባ ደማቅ የፀሐይ ብርሃን ይታየኛል። በተጨማሪም ከውጪ እምቧ የሚል የላሞች ድምፅ ተሰማኝ። ይህን የላሞች ድምፅ ስሰማ ነገሮች ሁሉ ድብልቅልቅ አሉብኝ፣ ምክንያቱም እኛ ከብቶች የሉንም። ከመኝታ የተነስቼ መብራቱን ለማብራት ሞከርኩ። ማብሪያና ማጥፊያውን ብፈልግ ላገኝ አልቻልኩም። በእጄ የምዳስሰው ነገር ሁሉ የጭቃ ግድግዳ ብቻ ሆኖ አገኘሁት። ምን አይነት ክፍል ውስጥ እንዳለው ለማወቅ በአይኖቼ አካባቢዬን ማማተር ጀመርኩ። ከተኛውበት የእንጨት አልጋ ሌላ ምንም ነገር ያለ አይመስልም። ከበጎች ጸጉር የተሰራ እንደ ብርድ ልብስ የሚያገለግል ደበሎ እግሮቼን ሸፍኖታል። ሆዴ ተሸበረ። እጆቼ ክፉኛ ይንቀጠቀጡ ጀመር። አባዬን እናቴንና አባቴን ተጠራው፣ ግን ማንም አቤት ያለኝ አልነበረም። ይህ መቼም ህልምም ሆነ አለበት አልኩ ለራሴ እያንሸኳሸኩ። መላምቴም ትክክል ይሁን አይሁን ለማወቅ በትንሹ መዳፌን ቆነጠጥኩ። የቆነጠጥኩት መዳፌ ትንሽ አመመኝ። ወይኔ ጉዴ፣ ህልም አይደለም ማለት ነው አልኩ ለራሴ።
በፍርሃት በጭንቀት ብዋጥም እንደምንም ብዬ ከተኛሁበት ደረቅ እንጨት አልጋ ላይ ለመነሳት ሞከርኩ። የልቤ ምት ድው ድው ሲል ይሰማኛል። እንዲህ እያለች ነው በዛ ሐሳብ ጎዳና የምትሄደው። ይህን አይነት ትረካ ከዚህ ቀደም ላልጻፈ ሰው የልጆች ታሪክ መጽሐፍ መጻፍ በራሱም ከባድ ነውና በልጆቹ ቦታና ጊዜ ውስጥ ማለፍን ይጠይቃልና የቱን ያህል ቀላል ነበር ልልሽ አልችልም። የቱን ያህል ተሳካልሽ? እንዴት ተቻለሽ?
መጀመሪያ እንድጽፈው እንደተጠቀስኩት ከሱ ነበረ፣ ከአበበ ቢቂላ እየተረከው ነበር እና እሱ በጣም ብዙ አልሄድኩበትም እና ደግሞ አንድ ታላቅ ሰው ጀግና ምናምን ስታስብ ትንሽ ይከብዳል። እሱ አበበ ቢቂላ እንደዚህ ያደረገ ወይ እኔ አበበ ቢቂላ ምናምን ብሎ ለመጻፍ ከበደኝ። ያው በጣም ታላቅም ጀግናም ሰው ስለሆነ ለትንሽ ለፈጠራው ስራ ለእኔ ከበድ ያለ ነበረ። ግን ከሷ እንደ ሙና ስተርከው ግን ቀለል ያለ ነው። አንድን ሰው እያየኸው ሲራመ ወይ ሲሮጥ ምናምን እያየኸው ሲሆን ለኔ ፕሮሰስ እንትኑ ሂደቱ ቀለል ያለ ነበር። መጀመሪያ ስጥፈው ለልጆች እንዴት ይሆናል? በጣም ለትንሽ ሆኑ ድርሰን ማንበብና ለምሳሌ ከ9 አመት እስከ 12 አመት ያሉ ልጆች እንዴት መያዝ እንደምችል አንድ
ጥናቶች አደረግሽ?
አዎ ጥናቶች አረኩኝ። ምዕራፉን አንድ ምዕራፍ ጽፈና ወይ ለአንድ ብዙ የህት ልጆች አሉ የህቶች ልጆች አሉ ምናምን እና ምዕራፉን አንድ ጽፈና እንዴት አገኛችሁት እንዴት እንደዚህ ሆነ የቲንጋው ጋር ሻሻላል ምናምን በሚለው የነሱን ከነሱ ሲያነቡት እንዴት ምን እንደፈጠረባቸው ቃላቶች አመራረጡ ምናምን ላይ እንዴት እንደነበረ ከነሱ ለመረዳት ይችላል። እንዳልኩ እኔ ለመጀመሪያ ጊዜ ስለነበረ ከዚህ በፊት ልምድም የነበራቸው ኤዲት ያረጉ ሰዎች ነበሩ የልጆች መጻፎች እና እነሱም በጣም ረድተውኛል። በዚህ ምስጋናው ላይ የተጠቀሰችው ኤዲተሪ ካትሪን አለች እና እሷ በጣም ረድተኛለች። እዚህ ጋር እንደ ወርዱ ለልጆች ሲሆን እንደዚህ ቢሆን ምናምን በመሳሰሉት ነገሮች በጣም አግዛኛለች። የመጀመሪያም የልጆች መጻፍ እንደመሆኑ መጠን እርዳታ አግኝቻለሁ።
በቀላል ትረካ በዚህ አድሜ ያሉ ልጆች የሚረዱትና የሚያጓጓቸውን መሳል ከቋንቋም በላይ ችሎታ ይጠይቃል። የልጆችን ስነ ልቦና ማጥናትና መረዳትም የሚጠይቅ ይመስላል። ጥሩ የስነ ጽሑፍ ሰው መሆን አንድ ነገር ነው። ቀደም እንዳልሽ ደግሞ ለነሱ በሚስማማ መልኩ ለመተረክ መቻል ሌላ ትልቅ ስራ ነውና እስኪ አሁንም በጀመርሽው ገፋ አርገሽ አስረጂን። ወደዚህ ሀገር ከመጣሽ እንደነገርሽኝ 8 አመት ነው ወደዚህ ወደ ዩናይትድ ስቴትስ ከመጣሽ።
አዎ
የሁለተኛ ደረጃ ትምህርትሽን በማጠናቀቅ ላይ ሳለሽ ነው የመጣሽው። እዚህ ሀገር ከህፃንነትሽ ስላልኖርሽ 11ኛ ክፍል ሆነሽ መጣሽ። የሁለተኛ ደረጃ ትምህርትሽን አጠናቀቅሽ ወደ ከፍተኛ ትምህርት ገባሽ። ባህሉንም ማወቅ ይጠይቃልና ኢትዮጵያን ብቻ ሳይሆን የሚጻፍበትንም ሀገር ባህል ቀደም ስለ ኤዲተርሽ ገልጸሽልናል። ከቋንቋ ባሻገር ነገሮችን የሚመለከቱበትንም መመልከት ይጠይቃልና እሱስ ላይ እንዴት ነበር? የትን ያህል ቀለለሽ? ሙና እንደ አበበ ከሙናና አበበ ደራሲ በረከት ሉልሰገድ ጋር የጀመርነው ቅንብር አላበቃም። አድማጮች ወደ አማርኛ የመለሰው ይልማ ተፈሪ ነው። ትረካውም ይቀጥላል በሚቀጥለው ሳምንት ነው ታዲያ። ለአሁኑ ግን ደራሲዋን በረከት ሉልሰገድን ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። አድማጮች አሁን የፕሮግራም ማሳሰቢያ።
የኢትዮጵያ ኢኮኖሚ ትስስሩ ያው በድሮ የሶሻሊስት ኢኮኖሚ የፖለቲካ ፓርቲ እጅ በሆኑ ድርጅቶች ነው።
ብዙ ነገሮች ህገ መንግስቱን ተከትለው አሄዱም ነበር ድሮም፣ አሁንም ካለ ያው ነው የቀጠለው።
የቀደሙት ዶክተር ሰይድ ሐሰን እርሳቸውን ተከትሎ የሰማችኋቸው ደግሞ አቶ ሼክስፒር ፈይሳ ናቸው። በኢትዮጵያ የምጣኔ ሀብትና ይልቁንም ደግሞ በፌዴራልና በክልሎች ባለ ግንኙነት ዙሪያ ያጠነጠነው ውይይት ላይ በነገው ምሽት ይመለሳሉ። አሁን ለስንብቱ ዜማ እንጋብዝ።
ሬዲዮ የአሜሪካ ድምጽ ሬዲዮ የአማርኛ ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይልሳት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀነውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጆቻችሁን ያዳኝ ፍሳዬና
እኔም አሉላ ከበደ ከአቀናባሪያችን ብርሃነ ኃይሉና ከተተኪው ስርጭት መሐንዲስ ከዋና አዘጋጃት ተብላቸውና ከተቀሩ ባልደረቦች ጋር በዚሁ እንሰናበታለን።
ነገ አርብ ከምሽቱ 3 ሰዓት ላይ በልዩ ፕሮግራም እንገናኛለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም ደህና ደሩ።
Defend my citizens, defend my citizens.
Let's go.